በኢትዮጵያ ያሉት አብዛኞቹ ህንጻዎች በዲዛይን ወቅት በሚፈጠር ክፍተትና በግንባታ ጥራት ጉድለት የተነሳ ለርዕደ መሬት አደጋ የተጋለጡ እንደሆኑ የአዲስ አበባ ዩኒቨርሲቲ ባለሙያዎች ተናግረዋል። ኢትዮጵያ ከ1976 ዓመተ ምህረት ጀምሮ ህንጻዎች ርዕደ መሬትን እንዲቋቋሙ በሚያስችል መልኩ ዲዛይን እንዲደረጉ አስገዳጅ የህንጻ ኮድ ብታዘጋጅም መስፈርቱን ከመከተል አኳያ ክፍተቶች እንዳሉም እነኚሁ ባለሙያዎች ተናግረዋል። መንግስት በበኩሉ በህንጻዎች ግንባታ ወቅት መስፈርቱ እንዲተገበር ጥብቅ ክትትል እየተደረገ መሆኑን ገልጿል። ህንጻዎቹም የተወሰነ የርዕደ መሬት መጠንን የመቋቋም አቅም አላቸው ሲልም መከራከሪያ ሐሳብ አቀርቧል። በዚህ ጉዳይ ላይ ሰፋ ያለ ዘገባን ያሰናዳ ነው ገዘገባውን ያሰናዳው ገብረ ሚካኤል ገብረ መድን ነው። ዝርዝሩን እንደሚከተለው ያቀርባል።
በተከታታይ እየተስተዋለ ያለው ርዕደ መሬት በህብረተሰቡ ዘንድ ስጋት መፍጠሩ አልቀረም። በተለይም ከህንጻዎች ደህንነት ጋር ተያይዞ የሚነሱ ጥያቄዎች አሉ። የአሜሪካ ድምጽ ይህን ጥያቄ መነሻ በማድረግ የተለያዩ ባለሙያዎችን አወያይቷል። በአዲስ አበባ ዩኒቨርሲቲ የሲቪልና የአካባቢ ምህንድስና መምህር ዶክተር ኢሳያስ ገብረ ዮሐንስ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የህንጻዎች ዲዛይን ርዕደ መሬትን እንዲቋቋም ተደርጎ እንዲሰራ አስገዳጅ የህንጻ ኮድ መስፈርት እንዳለ ተናግረዋል።
ህንጻዎች የመሬት መንቀጥቀጥን መቋቋም እንዲችሉ ተደርገው ዲዛይን መደረግ ይችላሉ የሚል ጋይድ ነው የሚሰጠን ይሄ ኮድ።
በኢትዮጵያ ይህ የህንጻ ኮድ ለመጀመሪያ ጊዜ የወጣው እንደ ኤሮፓውያኑ አቆጣጠር በ1983 ማለትም በኢትዮጵያ አቆጣጠር በ1976 ዓመተ ምህረት ገደማ ሲሆን ከ10 እስከ 20 ዓመት ባሉት ጊዜያት እየተከለሰ ይወጣል ብለዋል። በመሆኑም ቀጣዮቹ የህንጻ ኮዶች በ1988 ዓመተ ምህረት ገደማ እንዲሁም በ2008 ዓመተ ምህረት አካባቢ መውጣታቸውን የተናገሩት ዶክተር ኢሳያስ አሁን ደግሞ በቅርቡ ቀጣዩ የተሻሻለ የህንጻ ኮድ ይወጣል ብለዋል። ለተለያዩ አካባቢዎች የተለያዩ የህንጻ ኮዶች እንዳሉም ባለሙያው አብራርተዋል።
ፎርማል ሆኖ የወጣው በ1985 የወጣው የህንጻ ኮድ ነው። አዲስ አበባን ለምሳሌ ከወሰድን ኤክስፔክት የሚደረገው የቤድሮክ አክሰለሬሽን አዲስ አበባ 0.05 ጂ ማለት ግራውንድ ግራቪቴሽናል አክሰለሬሽን እንደማለት ነው። በዛ ሪፈረንስ ነው የምንጠቀሰው። ይህን ያክል ይመጣል ተብሎ የሚጠበቅ በአዲስ አበባ ህንፃዎቹ ለዚህ እንዲቋቋሙ ተደርገው ዲዛይን መደረግ እንዳለባቸው ያስቀምጣል። ባለው ሁኔታ ደግሞ ተሻሽሎ አዲስ አበባ ኤክስፔክት የሚደረገው የመሬት መንቀጥቀጥ መጠን 0.05 ጂ መሆኑ ቀርቶ 0.1 ጂ ነው እጥፍ ነው የሚል ፋይንዲንግ ወጣው ማለት ነው።
በተጨባጭ ግን እነዚህን ኮዶች ከመከተል አኳያ በህንፃዎች ስራ ላይ ክፍተቶች መኖራቸውን አመልክተዋል።
እንደ አዲስ አበባ ዩኒቨርሲቲ በርካታ ህንፃዎች ለግምገማ ይመጣሉ ወደኛ። ስለዚህ መልሰን ስንፈትሽ አንዳንድ የዲዛይን ግድፈት የምናገኝባቸው ይኖራሉ። ከህንፃ ከኮንስትራክሽን ሲገነባ ደግሞ ከማቴሪያል ጥራት ጉድለት፣ ከግንባታ ጥራት ጉድለት ይሄ የሚጠበቀውን የደህንነት መጠን የማይጠብቁ በርካታ ህንፃዎች ይመጣሉ ወደኛ። ሀገራችን ውስጥ በተለይ ደግሞ አዲስ አበባ በርካታ ህንፃዎች ነው የሚገነቡት። ስለዚህ የግንባታ ጥራት ጉድለት ደግሞ በበርካታው ይታያል። አንዳንድ የምናያቸው ምልክቶች እንግዲህ ጀነራላይዝ ለማድረግ ይከብዳል፣ ግን ምልክቶቹ ለመጥቀስ ያክል አንዳንድ ህንፃዎች እንኳን የመሬት መንቀጥቀጥ መጥቶ ለራሳቸው ክብደትና ሰው ገብቶ ለሚሰጡት ግልጋሎት ብቻ መሸከም አቅፏቸው የሚወድቁ ህንፃዎች አሉ ከተማችን ውስጥ ምንም አይነት የመሬት መንቀጥቀጥ ሳይመጣባቸው። ስለዚህ ቢመጣ ምን ያክል ችግር ሊፈጠር እንደሚችል አመላካች ነገሮች አሉ።
የርዕደ መሬት ተመራማሪው ፕሮፌሰር አታላይ አየለም በዚህ ሀሳብ ይስማማሉ።
ኮዶች እንዳልተከበሩ 100% እንደማይከበሩ በተለያየ ምክንያት ይህን ሀገር ብቻ ሰው እንደላማገር ያለ ችግር ስለሆነ እና ዝም ብሎ ኮድ ይጸድቃል ዲዛይን ዝም ብሎ ይጸድቅና ቤት ተጠርቆ ቢሰራ በአንዳንዱ ነው አይቶ መናገር ይቻላል። አዲስ አበባ ውስጥ እንደሚያሉ ፎቆች ምታዎች ስናይ ማለት እና ሁሉም መሀንዲስ እኩል ነው አዲስ አበባ ውስጥ አሁን ግን ፈተናው የሚመጣው አንድ ቀን ያንን የሚከትል የመጣ ጊዜ እንግዲህ የትኛው መሀንዲስ በትክክል እንደሰራ የትኛው እንዳልሰራ የሚታይበት ጊዜ ይሆናል ማለት ነው። ከጉዳት ጋር ማለት ነው አለመታደጉም። ግን አሁን ያለው ነባራዊ ሁኔታ ያ እንዳልሆነ ምንም ግልጽ ነው።
በተለይም የዲዛይን ክፍተትና የግንባታ ጥራት ጉድለት አንድ ላይ ሲገናኙ ጉዳቱ የከፋ ነው የሚሉት ዶክተር ኢሳያስ ገብረ ዮሐንስ ከዚህ አኳያ ሲታዩ አብዛኞቹ የሀገሪቱ ህንፃዎች የርዕደ መሬት ተጋላጭነት ስጋት አለባቸው ይላሉ።
ከ1983 በፈረንጆች አቆጣጠር በፊት የሰራናቸው ህንፃዎች ለመሬት መንቀጥቀጥ ተጋላጭ ናቸው። በ1983 እና በ1995 የተሰሩት ተጋላጭ ናቸው። በ2015 እና በ1995 የተወሰነ የመሬት መንቀጥቀጥ የመቋቋም አቅም ቢኖራቸው ከሚጠበቀው በታች ነው አቅማቸው። ምክንያቱም የሚጠበቀው ከፍ ያለ ነው፣ እነሱ ደግሞ የመቋቋም አቅማቸው ደግሞ ዝቅ ያለ ነው። ስለዚህ እነዚህ ሁሉ መጠኑ ሊለያይ ይችላል፣ የተለያየ የስጋት ደረጃ ይኖራቸዋል። ግን ሁሉም በስጋት ላይ ያሉ ተብለው የሚታሰቡት ናቸው።
የኢትዮጵያ ኮንስትራክሽን ባለስልጣን በበኩሉ ከዚህ ቀደም በሕገ ወጥ መንገድ የተሰሩ ጥቂት ህንጻዎች ከርዕደ መሬት ጋር ያልተያያዘ የመፍረስ ችግር እንደገጠማቸው አውስቶ ሕጋዊ አካሄድን ተከትለው በሚሰሩት ህንጻዎች ላይ ግን ተገቢውን ቁጥጥርና ክትትል ይደረጋል ብለዋል። አሁን ያሉት ህንጻዎችም የተወሰነ መጠን ያለው የርዕደ መሬት ንዝረትን መቋቋም እንደሚችሉ የባለስልጣን መስሪያ ቤቱ ዋና ዲሬክተር ኢንጂነር መስፍን ነገው ለአሜሪካ ድምጽ ገልጸዋል።
አማካሪዎች ይህን ዲዛይን ወይም ደግሞ ዲዛይን የሚሰራ አካል በዛ ኮድ መሰረት ነው ዲዛይን የሚያደርገው። እሱ ደግሞ በማዘጋጃ ቤትና አንዳንድ ቦታ ላይ ዞን ላይ ባለ መዋቅር እየጸደቀ ነው ወደ ስራ የሚሄደው። በጸደቀው መልክ ደግሞ መተግበሩም ቁጥጥርና ክትትል ይደረጋል። መጨረሻ ላይ ልክ የግንባታ ፍቃድ እንደሚሰጠው የመጠቀሚያ ፍቃድ የሚያገኘው በዲዛይኑ መሰረት ማለቁ ከተረጋገጠ በኋላ ነው። እንደ ተቆጣጣሪ ባለስልጣን እና አሁን ባደረግነው ጀነራል አሰስመንት እኛ ህንፃዎቻችን በተለይ ከሰባት ምናምን እና ከዛ በታች ባሉት ማግኒቲዩድ መቋቋም የሚችሉ ናቸው ብለን ነው የምናስበው። በተለይ ተለቅ ተለቅ ያሉ የአቅም ያላቸው ከተሞች ውስጥ የተገነቡ ግንባታዎች በባለሙያ እና በስታንዳርዱ ስር ሄዱ እና አልቀው ወደ ስራ የገቡ ቢልዲንጎች እኔ እርግጠኛ ነኝ ይቋቋማሉ ብዬ አምናለሁ።
ከቅርብ ጊዜ ወዲህ የርዕደ መሬቱ መደጋገም ግን ራሱን የቻለ ችግር ሊያስከትል እንደሚችል ኢንጂነር መስፍን ተናግረዋል።
ግን አሁን ባለው አንደኛ እንትኑ ፍሪኩዌንሲ ጨምሯል። እንደዚህ አይነት ደግሞ ከማግኒቲዩም በላይ አንድ ህንፃ ላይ ተደጋጋሚ እንትን ሲል ፋቲግ ይፈጥራል። ሶ የተደጋገመ ሲሄድ የመጎዳት እንትኑ ሊኖር ይችላል። ይሄ ደግሞ በሀገር ደረጃ በዚህ ሰዓት በተለይ ከዚህ ከሁለት ወር ወዲህ ሁለት ግብረ ኃይል ተቋቁሞ እየሰራ ነው።
የተቋቋሙት ሁለት ግብረ ኃይሎች የርዕደ መሬቱን ሁኔታ እየተከታተሉና እያጠኑ ለመንግስት ሪፖርት እንደሚያቀርቡ የገለጹት ኢንጂነር መስፍን የአደጋ ስጋቱን ለመቀነስ በህንፃዎች ግንባታ ወቅት ጥብቅ ቁጥጥር ማድረጋችንን እንቀጥላለን፣ ከዛም አልፎ ርዕደ መሬት ሲከሰት ምን መደረግ እንዳለበት እየተዘጋጀን ነው ብለዋል።
አንደኛው ከመከሰቱ በፊት ህዝቡን አዌር ማድረግ እና ፕሪፔርድነስ ሆኖ ሲከሰት ደግሞ ኢመርጀንሲ ሪስፖንስ ሆኖ እንዴት ሪስፖንድ ያደርጋል ህዝቡ። እንደገና ደግሞ ናን ገቨርንመንታል ኦርጋናይዜሽን እና ገቨርንመንታል ኦርጋናይዜሽን
መንግስታዊና መንግስታዊ ያልሆኑ ተቋማት
ምላሽ ይሰጡታል። ቢከሰት እንዴት ኮኦርዲኔትድ ሆኖ ሪስፖንድ ያደርጋሉ የሚል እሱን ስራ እንሰራለን ብለን አሁን እንቅስቃሴ ላይ ነን።
በህንፃ ግንባታ የሚታየው ችግር በኢትዮጵያ ብቻ ሳይሆን በሌሎችም ሀገራት የተለመደ ነው የሚሉት ዶክተር ኢሳያስ ደግሞ አገልግሎት እየሰጡ ካሉት ውስጥ የተመረጡ ህንፃዎች ርዕደ መሬትን እንዲቋቋሙ የማጠናከሪያ ስራ ሊሰራላቸው እንደሚገባ ያስረዳሉ።
ምን ይደረጋል? ሀገራት እነዚህም አሴቶች ስጋት አላቸው ብለን ምንቷቸው አይደለም። ግን ምን ይደረጋል? እንደ ያለን የሀብት መጠን ጥናት ተደርጎ ቅድመ ደረጃ ይወጣላቸዋል። የኛ አገር ኢኮኖሚ በሚመጥን መልኩ ሁሉንም ማጠናከር ስለማንችል በአንዴ ፕራዮሪቲ የምንለው ነገር ይወጣላቸዋል። ለምሳሌ ሆስፒታሎች፣ ትምህርት ቤቶች፣ የእሳት አደጋ ማጥፊያ ተቋማት፣ እነዚህ በአንደኛ ደረጃ ነው ሁልጊዜ የሚቀመጡት። እነዚህም የማጠናከር ሂደት እንዲደረግላቸው ይደረጋል። እነዚህ ማጠናከሪያ መንገዶች ቴክኖሎጂው አለ፣ እውቀቱም አለ እኛ አገር።
ዶክተር ኢሳያስ ምክንያቱን ሲያስረዱም እንዲህ ብለዋል።
ለምሳሌ አዲስ አበባ ውስጥ አያድርገውና በመሬት መንቀጥቀጥ አደጋ ችግር ቢደርስ የተወሰኑ ህንፃዎች ችግር ሊያጋጥማቸው ይችላል። ከዚህ ጋር ተዛማች የሆኑ ነገሮች ደግሞ ሰው ይጎዳል። ግን ልክ የተጎዳ ሰው ይዘው ወደ ሆስፒታል ነው የምትሄደው። ችግር እንኳን ቢያጋጥም ሁልጊዜ ሆስፒታሎች ከአደጋ በኋላ ፕሮፐር ፋንክሽን ማድረግ ስላለባቸው ማለት ነው። ከእርትዌክ በኋላ የእሳት አደጋ የመከሰት እድሉ ከፍተኛ ነው። ማደያዎች ይኖራሉ። እንደነዚህ እሳት ስለሚነሳ እሳቱን ደግሞ ለማጥፋት የእሳት አደጋ ተቋማቶቻችን አሁንም ሴፍ እና ሳውንድ መሆን አለባቸው፣ እንዲደርሱ ማለት ነው። አደጋ ከተከሰተ በኋላ ቶሎ መድረስ ስላለባቸው እንደዚህ እያደረግን ኢንፍራስትራክቸሮቹ ያላቸውን አቅም ማጎልበት ይቻላል። ቀስ በቀስ ኢኮኖሚው በፈቀደው ልክ።
በዚህ ሀሳብ የሚስማሙት ኢንጂነር መስፍንም ርዕደ መሬቱ እየተደጋገመ ስለሆነ ቅድሚያ የሚያስፈልጋቸውን ህንፃዎች በመለየት ይህን አካሄድ እንከተላለን ብለዋል።
በተለይ ፐብሊክ ስፔሽዮኑ ወይም ደግሞ ፐብሊክ ቢልዲንጎች ያልከ ውስጥ የሚሄድኩ ጥናቱ ይለቅ እንጂ በመንግስት በኩል ለተግበሩ ችግር አሁናለ ብያላምንም። በተለይ ትልልቅ ከተሞች ላይ አሁን የኮሪደር ልማትም ጋር ተያይዞ ይህንንም አንድ ላይ ያጣምረን የምንሄድበትን ስትራቴጂ እናስቀምጣለን። አሁን ችግር ስመጣ ሁሉን በአንድ ያትፈታል። ግን የትኛው ነው ፕራዮሪቲ የሚሰጠው፣ እንዴት ነው የምንሰራው፣ ጀምረን የት እንጨርሳለን የሚለውን ጉዳይ አሁን ኦልሬዲ ባለሙያ ቡድን እየተጠና ስለሆነ አሁን ያልከው አንድ ትኩረት መስካችን ነው።
ፕሮፌሰር አታላይ አየለ በበኩላቸው ኢትዮጵያ ለመሬት መንቀጥቀጥ የተጋለጠች መሆኗ ታምኖ ለጉዳዩ ትኩረት ይሰጥ ብለዋል።
በተለያየ እርከን ባሉ መንግስት አካላት ኢትዮጵያ የመሬት መንቀጥቀጥ አደጋ ተጋላጭ ሆነች አገች በመሆኗ ይህ አይነት ነገር ሊከሰት ይችል በተለይ በጂኦግራፊ በካርታ የት አካባቢ ነው የሚያዘወትር የሚለውን ይዞ የግንባታ ኮዶችን በመከለስ ያንን ነገር ሊቋቋም የሚችል የግንባታ ጥራትን መቆጣጠር ያስፈልጋል። አንዱ ይሄ ነው። ለህብረተሰቡ ግንዛቤ መስጠት ለምርምርና የመሳሪያ መግዣ ወይም ደግሞ እንደዚህ አይነት ነገር ለምርምር ተቋማት ድጋፍ ማድረግ ያስፈልጋል።
ዶክተር ኢሳያስ በዲዛይንና በግንባታ ወቅት የሚታዩትን ችግሮች ለመቅረፍ ጠበቅ ያለ አሰራር መከተል አስፈላጊ ነው ይላሉ።
ህንጻዎች በሚሰሩበት ወቅት ዲዛይኑ ላይ ተገቢ የሆነ እውቀት ያስፈልጋል። ተገቢ የሆነ ኮሚትመንት ያስፈልጋል። እነዚህን ነገሮች በጥራት ከተሰሩ በዲዛይን ደረጃ በተመሳሳይ መልኩ ደግሞ ይሄን ዲዛይን ወደ ተግባራዊ የሚወስደው አካል በዋናነት ኮንትራክተር የምንለው እና ደግሞ ተቆጣጣሪው አካል ይሄን ዲዛይን በትክክል ዲዛይን በተደረገበት መሰረት ወደ መሬት ማውረድ የግድ ይላል።
የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዲሬክተሩ ኢንጂነር መስፍን ነገው በበኩላቸው የሥነ ምግባር ጥሰቶችን ለመከላከል ከሙያ ማህበራት ጋር አብረን እንሰራለን፣ የግንባታ ዘርፉን ጥራት የበለጠ ለመቆጣጠርም አዲስ አዋጅ ከማርቀቅ ጀምሮ ልዩ ልዩ ዘመናዊ አሰራሮችን እየዘረጋን እንገኛለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።